Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
የዕለተ ሐሙስ መጋቢት 23 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ግን ጥቂቶቹን እናሰማችሁ።
ሁላችንም በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን።
ቲክቶክ ላይ በሚገኝ አደገኛ ውድድር ምክንያት ህይወቱ አደጋ ላይ የሆነው የ12 ዓመት ህፃን አስመልክቶ ካነጋገርናቸው ወላጆች መካከል አንዷ የሆነችውን ቤዛ ክንፈን የሰማችሁት። በማህበራዊ ሚዲያዎች የሚሰራጩ አደገኛ ጨዋታዎች ልጆች ላይ ያደረሱ ያሉትን አደጋ ሚዳስስ ሰፋ ያለ ዘገባ ይኖረናል።
አንዲት ሴት ቢዝነስ ከፍታ ከሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራ ተበታማላላሽ ከሆነ የምትሰራው በኮቪድ ጊዜ የሁሉ ስራ የለም።
አሁን ደግሞ የሰማችኋቸው ወይዘሮ ዮዲት አመሃ የማህበረሰብ ባለሙያ ናቸው። ሴቶችን ወደ አመራር ለማምጣት በሚደረጉ ጥረቶች ዙሪያ አነጋግረናቸዋል። ሰላም ጤና ይስጥልኝ። እንደምን አመሻችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። በቤንሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገላ አቅራቢያ ትላንት ረፋዱ ላይ በአውቶቡስ ላይ የታጠቁ ኃይሎች በከፈቱት ተኩስ የሰባት ንጹሃን ዜጎች ህይወት አልፏል። የጸጥታ ኃይሉ በአካባቢው ፈጥኖ በመድረሱ 10 ታጣቂዎችን መደምሰሱን የቤንሻንጉል ጉሙዝ ክልል የኮማንድ ፖስት አስተባባሪ ሌተናል ጄኔራል አስራት ዲኔሮ ዛሬ ለአሜሪካ ድምጽ ገልጸዋል። ኮማንድ ፖስቱ የአካባቢውን ጸጥታ የመመለስ ያቀደው ታጣቂዎችን በሰላም እጃቸውን እንዲሰጡ ጥሪ በማድረግና እምቢ ያሉት ላይ እርምጃ በመውሰድ ነው። እስካሁን ድረስ 3500 ታጣቂዎች እጃቸውን የሰጡ ሲሆን የተሃድሶ ስልጠና እየወሰዱ ነው ብለዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። በደቡብ ክልል በሚገኙት በምዕራብ ኦሞ ዞን በንች ሸኮ ዞን ጉራ ፈርዳና በአማሮ ልዩ ወረዳ በተፈጠረው የጸጥታ ችግርና ጥቃቶች በርካታ ሲቪሎች መገደላቸውን፣ የጸጥታ ኃይሎች መሰዋታቸውን የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ዛሬ ማምሻውን በሰጡት መግለጫ አስታወቁ። ባለፉት 2 ቀናት በጉራ ፈርዳ ወረዳ 10 ሰዎች፣ በአማሮ ልዩ ወረዳ ደግሞ ባለፉት 2 ሳምንታት ውስጥ 13 ሰዎች መገደላቸውን የአካባቢው የአይንማ ኞች ለአሜሪካ ድምጽ ተናግረዋል። የክልሉ ርዕሰ መስተዳደር በመግለጫቸው ላይ እነዚህ አካባቢዎች ተረጋግተዋል፣ ሰላምን መመለስ ተችሏል ቢሉ የአካባቢው ነዋሪዎች ግን ዛሬም የደህንነት ስጋት እንዳለባቸው ተናግረዋል። ዜናውን ያደረሰን ዮናታን ዘብዴስ ነው። በምዕራብ ወለጋ ዞን ባቦ ገንቤል ወረዳ ውስጥ ለተፈጸሙት የሰላማዊ ሰዎች ህይወት ለቀጠፉ ጥቃቶች መንግስት ኦነግ ሸኔ ብሎ የሚጠራቸውን ታጣቂዎች ከሷል። በጥቃቱ 28 ሰው መገደሉና ከ10 ሰው በላይ መቅሰሉን ባለስልጣናቱ አረጋግጠዋል። መጠሪያውን የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ሸማቂ ቡድን የምዕራብ አዛዥ ነኝ ያለው የቡድኑ መሪ ግን ክሱን ለአሜሪካ ድምጽ አስተባብሏል። ብዛት ያላቸው ፍልሰተኞችን ጭኖ ወደ አውሮፓ ሲጓዝ የነበረ ጀልባ ሊቢያ ባህር ጠረፍ ላይ ተገልብጦ 2 ሴቶችና 3 ህጻናት ሰጥመው ህይወታቸውን ማጣታቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታወቁ። ከትላንት በስቲያ ማክሰኞ በማዕከላዊ ሜዲትራኒያን ባህር መስመር ከደረሰው አደጋ አንድ የአሳ አጥማጭ መርከብና የሊቢያ የጠረፍ ጥበቃ ኃይሎች ደርሰው ወደ 77 የሚሆኑ ሰዎችን ማውጣት መቻላቸውም ተዘግቧል። ዩናይትድ ስቴትስ ደዋይ ካሊፎርኒያ በሚገኝ የመስሪያ ቤት ህንጻ ላይ 4 ሰዎች በጥይት ተገደሉ። ከተገደሉት መካከል አንዱ ህጻን ልጅ መሆኑም ተገልጿል። በሀገሪቱ ውስጥ በ2 ሳምንት ጊዜ ውስጥ እንዲህ ያለ የጅምላ ግድያ ሲፈጸም የትላንቱ ለ3ኛ ጊዜ መሆኑ ነው። ከሎስ አንጀለስ በስተደቡብ ምስራቅ ባለችው ኦሬንጅ ከተማ ተኩስ የከፈተው አጥቂው እራሱና አንድ ሌላ ሰውም በጽኑ መቅሰላቸው ታውቃል። ትላንት 11 ሰዓት ተኩል ላይ ፖሊሶች ተጠርተው ሲያደርሱ ባለ 5 ፎቅ ህንጻ ላይ ሲተኮስ እንደነበረ የተናገረው የከተማዋ ፖሊስ ተጠርጣሪ ጥቃት አድራሹ ወደ ሆስፒታል መወሰዱንም አመላክቷል። አጥቂው የቆሰለው በራሱ መሳሪያ ይሁን ወይም በፖሊስ ተተኩሶበት እንደሆነ ግን አልተገለጸም። ፖሊሶች ከሟቾቹ መካከል አንድ ህጻንና አንዲት ሴት እንዳሉበት ከመግለጽ በስተቀርም ሌላ ዝርዝር አልሰጡም። የካሊፎርኒያው አገረ ገዢ ጋቪን ኒውሰንም በትዊተር ገጻቸው በዚህ ዘግናኝና ልብን በሚሰብር ጥቃት ለተጎዱ ቤተሰቦች ሁሉ ሀዘናችንን እንገልጻለን ብለዋል። የአውሮፓ ሀገራቶች የኮቪድ-19 ክትባት ዘመቻ በተገቢው መንገድ የተፋጠነ አለመሆኑን የዓለም የጤና ድርጅት አሳሰበ። በአህጉሪቱ ሀገሮች ከአምስት ሳምንታት በፊት 1 ሚሊዮን ገደማ የነበረው የአዲስ የኮሮና ቫይረስ ተጋላጮች ቁጥር በአሁኑ ወቅት 1.6 ሚሊዮን መግባቱንም ድርጅቱ አመላክቷል። የተከተቡት ሰዎች ቁጥር ከአጠቃላይ የህዝብ ብዛት 4% ብቻ መሆኑንም ጠቅሷል። በዚህ ጊዜ ውስጥ ቁጥራቸው ወደ 24,000 ገደማ የሚሆኑ ሰዎች በኮቪድ-19 ሳቢያ መሞታቸውን ነው ድርጅቱ አክሎ ያመላከተው። የዓለም የጤና ድርጅት የአውሮፓ ዳይሬክተር ዶክተር ሃንስ ክሉግ የአህጉሪቱ መሪዎች ክትባቱን አፋጥነው እንዲያዳርሱም አሳስበዋል። አድማጮች፣ ለምሽቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። አሜሪካን ሀገር ዴንቨር ክፍለ ግዛት ኮሎራዶ ከተማ ነዋሪ የሆነ የ12 ዓመት ህፃን ቲክቶክ በተሰኘ የማህበራዊ ትስስር ገጽ ላይ የሚገኝ ብላክአውት ቻሌንጅ ወይም ትንፋሽን የመያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁን በህይወትና በሞት መካከል ይገኛል። ውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ህፃኑ ጆሹዋ ባደረገው ሙከራ ኦክስጅን ወደ ጭንቅላቱ እንዳይሄድ እንዳገደውና ራሱን ስቶ እንደተገኘ ወላጆቹ ለአሜሪካ ድምጽ ተናግረዋል። ይህንንና ሌሎች በማህበራዊ ሚዲያዎች ላይ የሚሰራጩ አደገኛ መልእክቶች በልጆች ላይ የሚያደርሱትን ጉዳት ይዤ ወላጆችና ባለሙያዎችን አነጋግሬያለሁ። ሙሉ ጥንቅሩን ሰምተን እንመለስ። የ12 ዓመቱ ጆሹዋ ኃይለ ኢየሱስ የ7ኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙም በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ሎትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ፣ ምግብ ማብሰል የሚሞክርና በቤተ ክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በህይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሀዘን ትገልጻለች።
አንድሙ እንደሚነግረኝ የሆነ ካዩት ነገር የተነሳ ምንድን ነው የሚሉት እኔ አላቅም፣ ብላክ ቻሌንጅ ስላለ ያንን ቻሌንጅ መለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልጋል። ያየውን አሁን ይህ እድሜያቸው 12 ዓመት ችን አለም ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ ይገር ናቸው። ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው። እና እንደዚ አይነት ሲል ያስጠነቀቀው ነበረ ለዳዲ ነው የምነግረው ምናምን ሲል እንደሚጣላው ይነግረዋል፣ እንደሚነግረን ከሆነ ማለት ነው። ስለዚህ ክሱም ተደብቆ ይህንን ነገር ሊለማመድ ሲል ይሄ አደጋ ደረሰበት።
ጆሹዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባችው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሹዋ እስካሁን አልነቃም። ዶክተሮቹም ጆሹዋ በህይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል።
እነሱ አሁንም ተስፋ ሰጥተውን አይደለም ምልሽ የራሳቸውን እውቀት ተናግረዋል። አይ አፕሪሺየት እነሱ ለሚያረጉት ትሪትመንት ሁሉ አመሰግናለሁ፣ ቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉ ለሚችል ለእግዚአብሔር እየሰጠን ነው። ሁሉ እንደየሃይማኖቱ አንድ አምላክ ለሆነው ለእግዚአብሔር እየጮህ ነው። ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊሚትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡንም።
የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል።
አሁን ደግሞ ሸክም እኔ ከብዶኛል፣ የማልፍበት በጣም ከብዶኛል። ግን ሸክምን የሚያክል ወደን ይዛችሁ ኑ ያለን ጌታ እኔም ደግሞ ዛሬ ከበደኝን እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ።
በብዙዎች ዘንድ ብላክአውት ቻሌንጅ በመባል የሚታወቀው ነገር ግን ከዚህ ቀደም ፓስአውት ቻሌንጅ ወይም ራስን የመሳት ውድድር፣ ዘ ጌም ኦፍ ቾኪንግ ወይም ራስን ትንፋሽ የማሳጠር ጨዋታና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ለአደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህፃናቶችን ህይወት አደጋ ላይ ሲጥል ጆሹዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ያገኘነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓመተ ምህረት ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሲያጡ አብዛኞቹ ከ11 እስከ 16 ዓመት ዕድሜ ያላቸው ህጻናት ናቸው። በጆሹዋ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የ10 ዓመት ሴትና የ7 ዓመት ወንዶች ልጆች ያሏት ቤዛ ክንፈ እስካሁን በጆሹዋ ላይ የደረሰውን ለማመን እንደከበዳት ትናገራለች።
ኃይለ ኢየሱስንና ፋሲካንም አውቃቸዋለሁ። እኔ እንደውም የምለው እነሱ ሀይሌሱስ በጣም የኮምፒውተር ሰው ነው፣ እነሱ ላይ ይሄ ሀፕን ካረገ እኛማ አላለው። ምክንያቱም እኔ እነሱ ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ እስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው፣ ትምህርታቸውም በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች ኮምፒውተር ላይ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠው ነው ያሉት ልጆቻችንን እና በጣም አስቸጋሪ ሁኔታ ነው ያለው ለእኛም፣ ለወላጆች፣ ለልጆችም።
ቤዛ በማህበራዊ ሚዲያ አማካኝነት በጆሹዋ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ጊዜያቸውን መገደብ፣ ምን እንደሚያዩ መከታተልና በየጊዜው ሀሳባቸውን ማወቅ ከምንጊዜም በላይ አስፈላጊ ነው ትላለች።
ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድን ነው ሰርች እያደረጉ ያሉት፣ ስለምንድን ነው ማወቅ እየፈለጉ ያሉትን፣ ከልጆች ከጓደኞቻቸው ጋር ምንድን ነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለሁ።
እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድህረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በህብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካዩዋ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጆች አደጋ እየሆኑ መምጣታቸውን አስረግጠው ተናግረዋል።
Your platforms are my biggest fear as a parent. I'm a mom of 3 school-aged kids. It's a battle for their development, a battle for their mental health, and ultimately, a battle for their safety.
እንደ ወላጅ የእናንተ የተሰሰር መድረኮች ትልቁ ፍርሃቴ ናቸው። 3 እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአይምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማችሁ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለሁ። ወዴት እንደሚያመራቸውም አይቻለሁ። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም።
በዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ህግ እንዲወጣ መንግስታት ላይ ግፊት ማድረግ ነው ትላለች።
እንደውም ከሌሎች ወላጆች ጋር ተነጋግረን ምንድን ነው ማድረግ የሚገባል ይሄ ነገር መንግስት ጋር ደርሶ እነዚህ ኢንዳስትሪ ኢንተርኔት ካምፓኒዎችን አፕስ ዲቨሎፕ የሚያደርጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግ እና ድምጻችንን ውሳኔ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት።
ያ እስከሚሆን ግን ልጆችን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ ዓመታት አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁ ትን ወይዘሮ ብሌን ተክሉን ጠይቀናቸዋል።
ወላጆች ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጡ የሚገልጽ ዌብሳይት አለ። ሁሉንም አይዘረዝርም፣ ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። በእንግሊዝኛ ነው። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀጥ ወላጆች ይሄን አይነት መንገድ አላቸው። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው።
ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል።
አንደኛ በቤታችን እንገኝ። አባትም ሆነን እናትም ሆነን ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እምቢ፣ አይሆንም፣ ተው የሚባለውን እንቆጠር። አስረዳኝ፣ ለምን፣ እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችንና ጆሯችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳይኝ፣ እኔን አስተምረኝ፣ እስቲ አሳይኝ፣ ወይ ይሄማ እንዴት ደስ ይላል፣ እንዲ አብረን እሺ፣ ዳንስ ነው ደንስ፣ እስቲ ደንሽ፣ ይሄ ግን አየር መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መምራት ይቻላል።
የጆሹዋ በሕክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በጆሹዋ ላይ የደረሰውን አደጋ አስመልክቶ ሀሳባቸውን ያካፈሉንን ወላጆችና ባለሙያዎች እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። የዛሬ እንግዳችን የማህበረሰብ ሳይንስ ባለሙያ የሆኑት ወይዘሮ ዮዲት አማሃ ናቸው። ወይዘሮ ዮዲት ላለፉት 28 ዓመታት በዚህ በአሜሪካን ሀገር በሴቶችና ብቸኛ ስደተኛ ህጻናት ላይ ሲያገለግሉ የቆዩ ሲሆን የጾታ እኩልነትን በተመለከተ ከፍተኛ እንቅስቃሴዎችን ያደርጋሉ። በተለይም ባለፉት 4 ዓመታት በአሜሪካ በፊላዶልፊያ ግዛት ለኢትዮጵያን ኮሚኒቲ የአእምሮ ጤናን በተመለከተ ሰፊ ተሳትፎ እያደረጉ ይገኛሉ። ዛሬም ከአሜሪካ ድምጽ ጋር የዘንድሮ ዓለም አቀፍ የሴቶች ቀን ኮቪድ-19 ባጠላበት ዓለም ውስጥ ሴቶችን ለአመራር ማብቃትና እኩልነትን ማሳካት በሚለው መሪ ቃል ዙሪያ ከኤደን ገረመው ጋር ቆይታ አድርገዋል። ቆይታቸው ዮዲት አማሃ ኮቪድ-19 በኢትዮጵያን ሴቶች ላይ ስላደረሰው ጫና ከሚያብራሩበት ይጀምራል።
እንደኛ አይነት ሀገሩ በተለይ ውስብስብ ያለ የሴቶች ታሪክ ያለው ሀገር ማለትም ሁለት ኤክስትሪም ነው በኛ ሀገር ሴቶች ታሪክ። በአንድ በኩል በነገስታትም በኃላፊነትም በጦር ሜዳም አርበኝነት በፓርላማ ውስጥ በብዙ ረድፍ የኛ ሴቶች ከዘመናት በፊት ሲሳተፉ የነበሩ ዓለም ላይ ሴቶች እንደዛ በማይሳተፉበት ጊዜ የኛ ሴቶች ሲሳተፉ የነበሩና ክብር ቦታ ያላቸው ናቸው። በሌላው በኩል ደግሞ ህፃናትን በመዳር የትምህርት እድል በመንፈግ ገፋ ብሎ ደግሞ የሄዱትን የደሞዝ እኩልነት የሌለበት ጾታዊ ጥቃት በጣም በጣም የሚገንበት እና በህግም በፍርድም በህገ መንግስት ውስጥም ደግሞ ያልተካተተ ሴትን መብት በጣም የሚጥስ ደግሞ አንድ ሌላ ወገን ደግሞ አለ። አሁን ይህን ሁሉ አይተን ኮቪድን በምንመለከትበት ጊዜ ሴቶቻችን ስራ ዘርፍ አሉበት ጊዜ ብዙዎቹ የጤና ጥበቃ ረድፍ ውስጥ ነው ያሉት። ዋናው በኮቪድ ደግሞ በጣም የተመታው ያረድፍ ነው። ስለዚህ ብዙዎቹ ሴቶች አንድ እጅግ በጣም ብዙ ሰዓትም በሚሰሩበት ጊዜ ቤት ውስጥ ያለውን ስራና ቤት ውስጥ ያለውን በኬርቴከር ወይንም በረዳትነት የሚሰሩበት በሙሉ ተጎድቶባቸዋል። በሁለተኛ ደረጃ ደግሞ በአገልግሎት ዘርፍ ውስጥ በጣም ብዙ ስራ ብዙ ሴቶች ተሳትፈው ነው የሚሰሩት እና የአገልግሎት ስራ ሁሉ በኮቪድ ጊዜ ተቋርጧል። አንዲት ሴት ቢዝነስ ከፍታ ከሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራ ተበታማላላሽ ከሆነ የምትሰራው በኮቪድ ጊዜ ስልጠና ወይንም የተለያዩ የስራ እድገትን የሚያሰጡ ፕሮግራሞች ሁሉ በኮቪድ ጊዜ ተቋርጠው ነበር። ወደ 64% ነው የሴቶቹ በኢትዮጵያ ውስጥ ሌኦፍ የገጠማቸው በስራ አለም ላይ።
ኮቪድ-19 ሴቶችን ወደ አመራር ማምጣት ላይ የሚያሳድረው ጫና ምንድን ነው? እነዚህ ወደ አመራር የማምጣት ጉዳዮች እስካሁን የተደረጉ ጥረቶች ስኬታማ መሆን ያልቻሉት ስለምንድን ነው?
ስኬታማ መሆን አልቻሉምን ብዬ ደፍሬ ለመናገር አልችልም። ምክንያቱም በአሁኑ ሰዓት ወደ 50% ፖለቲካል ካቢኔት ውስጥ እና በብዙ ነገር ወደፊት የሄድንባቸው ረገዶች አሉ። በብዙ መስሪያ ቤቶች ብዙ ሴቶች፣ በብዙ ኤንጂኦዎች ብዙ ሴቶች እየመሩ ነው ያሉት ፕሬዚዳንታችን ሳይቀር። ስለዚህ በአንድ በኩል የኛ ሀገር እጅግ በጣም ጥሩ ሰርቷል። ብዙ በፖሊሲ ደረጃ ሴትን የሚመለከት ብዙ ነገር ቦታ ላይ እየዋለ ነው። ከቤጂንግ ስብሰባ ጀምሮ የሴቶች መስሪያ ቤቶች እየተከፈቱ ነው ያሉት። እኛ ሀገር የሴትና የልጆች ሚኒስቴር አለ። የውመን ዘፌር የሴቶች ስራን የሚመለከት መስሪያ ቤት አለ። በፖሊሲ ደረጃ ብዙ ነገር ወጥቷል። በህግ ደረጃ ብዙ ቦታ ላይ በወንጀል የሚያስቀጣ እንዲሆን ገብቷል። ትልቁ ችግር ሆኖ የታየው ያንን ነገር እንዴት ነው ወደ መሬት ልናወርደው የምንችለው? እነዚህ ነገሮች በእያንዳንዱ ግለሰብ የኔ ነው፣ የሴት ልጅ ችግር የኔ ችግር ነው ብሎ የራሱ አድርጎ መውሰድ መቻል አለበት። ፖሊሲዎቹ መሬት ላይ መውረድ እንዲችሉ፣ ትምህርቶቹ መሬት ላይ መውረድ እንዲችሉ፣ ብዙ መንገድ ሴቷን ጥፋተኛ የሚያደርግ አይነት መልእክቶች ይተላለፋሉ። እነዛ መልእክቶች የሚተላለፉበት ጊዜ ሴቷን ድምጿን ነው የሚይዘው፣ አንደበቷን ነው የሚይዘው።
ኢትዮጵያውያን ሴቶች በዚህ ወቅት ያጋጠማቸው ነገር ኮቪድ ብቻ ሳይሆን ግጭቶች ናቸው። ግጭቶች በተለያየ አካባቢዎች እየተነሱ ነው። በዚህ ምክንያት ደግሞ እጅግ በጣም ብዙ ሴቶች እና ህጻናቶች ሀገር ውስጥም ሆነ እንዲሁም ድንበር ተሻግረው ለመፈናቀል ተጋልጠዋል። በግጭቶች ሳቢያም ደግሞ ሰፊ የሆነ ጾታዊ ጥቃቶች እየደረሱ መሆኑም ይሰማል እና ይሄስ ምን አይነት ተጽዕኖ አምጥቷል?
መቼም ሁልጊዜ ዓለም ላይ እንደዚህ አይነት ግጭት በሚመጣበት ጊዜ መጀመሪያ አደጋ የሚደርስባት ሴት ነች፣ ከሴት አልፎ ልጆቿ ናቸው። እና አሁንም በእኛም ሀገር ውስጥ ባለው የተለያየ የፖለቲካ የሃይማኖት ችግሮች በተፈጠረው ግጭት ትልቅ ችግር እናቶቻችን፣ እህቶቻችን፣ ልጆቻችን ላይ ነው የደረሰው እና ብዙ ልጆች እና እናቶች ተደፍረዋል፣ ተሰደዋል። እና አሁን ያ ምንድን ነው የሚያመጣው? እንግዲህ ለእሷል ለደረሰባት ብቻ ሳይሆን ትውልድን የሚነካ ጉዳት ነው ያለው። ህይወቷን በሙሉ ጠባሳ ነው የምትይዘው። ያ ጠባሳ የአእምሮ ችግርን እሷ ላይ ብቻ ሳይሆን ልጆቿም ላይ ነው የሚያመጣው። ጀኔሬሽን ወይም በአንድ ትውልድ የሚቆም አይደለም።
እንግዲህ ዘንድሮ ኮቪድ-19 ባጠላበት ዓለም እንደተባለው ይሄንን አሸንፎ ለመውጣት መደረግ አለባቸው የምትያቸው የመፍትሄ ሀሳቦችስ ምንድን ናቸው?
ደረግ ያለባቸው ነገሮች በኮቪድም ይሁን ከኮቪድ በኋላ ግንዛቤ፣ የሴት ልጅ ድምጿ የሚሰማበት የሴት ልጅ ጥቃት ፍጹም የሚጠፋበት የሴት ልጅ መብቷን ገፍታ የምታውቅበት ኃላፊነት ከቤት ጀምሮ እስከ መስሪያ ቤት ድረስ የትምህርት እድል የምታገኝበት እውቅና የሚሰጥባት መንገድ አሁን ወርልድ ባንክም 2020 ገንዘብ ሰጥቷል። በሳይንስ፣ በቴክኖሎጂ፣ በማኔጅመንት ሴቶች ብቻ በተመለከቱ ስኮላርሽፕ አግኝተው በዛ ዘርፍ እንዲሰለጥኑ ወደ ከፍተኛ ቦታ እንዲያደርሳቸው እድል የሚሰጥ ገንዘብ ለመንግስት መጥቷል። ዩኤን ደረጃ ደግሞ ቢዝነስ የሚያስጀምር ገንዘብ እና ተግባር እድ የሆኑ ነገሮች የሚማሩበት እንደገና ገንዘብ መጥቷል። እነዚህን የምናገኛቸውን ሪሶርስ እንዴት አድርገን ነው ወደ ህብረተሰቡ አድርሰን ሴቶቻችንን ልናጠናክር የምንችለው? በፖሊሲን ደረጃ እንዴት አድርገን ነው ልናናብብ የምንችለው? ወረቀት ላይ የምናሰፍረውን ነገሮች ህዝቡን ከቀበሌ አንስቶ ከሰፈር ከድር ጀምሮ እንዴት አድርጎ ነው ሁለቱም ማናበብ ሊቻል የሚችለው? በፍርድም ደረጃ ደግሞ እንዴት ነው በሚጎዱበት ጊዜ በወንጀል ደረጃ ሊቀጣ የሚችለው? አሁን የአንድ አመት እስራት የሁለት አመት እስራት ታስሮ ነው የሚወጣው። የሚወጣበት ጊዜ እዛው ሰፈር ስለሚመለስ እንደገና ያ ሰው የባሰ ጉዳት የማድረስ እድሉ ኃይለኛ ነው። ያ እንዳይሆን ምን አይነት ፕሮቴክሽን ነው ያለው? ደረጃ ደግሞ እንዴት ነው አጠናክረን ሁለተኛ እንዳይደገም ልናደርገው የምንችለው? እና እሱን በተመለከተ ነገር ከሰራንበት ይሄ ኮቪድ ዛሬ ያጠቃንን 10 አመት ወደኋላ የወሰደንን 10 አመት አራምደን ወደፊት መሄድ የምንችልበት ደረጃ ሊፈጠር ይችላል።
ወይዘሮ ዩዲት እናመሰግናለን ከአሜሪካ ድምጽ ጋር ለነበረች ቆይታ።
እኔም እጅግ በጣም ነው የማመሰግነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ምሽት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።